The Voice of America. በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ሲያበቁ ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ ከቀጣዩ ምርጫ በፊት ቁጥራቸው ወደ 5 እና 6 ዝቅ እንደሚል ተስፋቸውንም ገልጠዋል። ለቀጣዩ ምርጫ ነጻና ፍትሃዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጡት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትሩ ጽህፈት ቤት የተካሄደውን ውይይት የአዲስ አበባ ዘጋቢያችን እስክንድር ፍሬ ተከታትሏል። ይህን ዘግቧል።
የዛሬው ውይይት አንዳንድ ሁኔታዎች በእንጥልጥል ላይ ባሉበት ወቅት የተካሄደ ነው። የመነሻ ጽሑፍ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለተቃዋሚ ፓርቲ መሪዎች ሲናገሩ ይህንን አንጸባርቀዋል። እሳቸው እንዳሉት በውጭ ሀገራት ሲንቀሳቀሱ የነበሩትንና በቅርቡ የተመለሱትን ጨምሮ በውይይቱ የተሳተፉት ተቃዋሚ ፓርቲዎች ወደ 70 ይጠጋሉ። እንደዚህ በተበታተነ ሁኔታ ከሚንቀሳቀሱ ፓርቲዎች ጋር መወያየትም ሆነ በምርጫ መሳተፍ የሚኖረው አሉታዊ ጎን በጠቅላይ ሚኒስትሩ ተብራርቷል። ቀዳሚ መልእክታቸውም ግንባር እየፈጠሩና እየተዋሃዱ ቁጥራቸውን በመቀነስ እንዲጠናከሩ የሚጠይቅ ነበር።
ዛሬ እንደምታዩት ወደ 70 ገደማ የፖለቲካ ፓርቲዎች አመራሮች ተሰብስበዋል። ዛሬ በሚቀጥለው ውይይት ሀሳብ የተቀያየረ ስንሄድ ምናልባት ወደ 5 ወደ 6 ዝቅ እንል ይሆናል ብዬ ተስፋ አደርጋለሁ። 70 ፓርቲ ሰባ ቢሮ ማዘጋጀት፣ ሰባ ፋይናንስ ማገዝ፣ በብዙ መልኩ ሁሉ ቢቀር ሰባ የምርጫ ምልክት ማዘጋጀት ራሱ ችግር የሚያዋጣም አይደለም። እዚህ ጋር የሚሰራው የተቀራረበ ሀሳብ ያለን በመቻቻል መሰብሰብ ነው። ተስፋ የማደርገው አንድ ሕፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ሕፃን በእግሩ መቆም አይችልም፣ አንስቶ መጉረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል። እያደገ ሲሄድ አጥንት እየተሰበሰበ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። ልክ እንደ አጥንት በተቀራረበ ሀሳብ ወደ ገዢም ወደ ተፎካካሪም ሰብሰብ ብለን ጀኒ የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል።
በዚህ ርዕስ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎችም ሀሳቡን እንደሚጋሩት ገልጸዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከነዚህ አንዱ ናቸው።
እንደሚባለው 70 ፖለቲካ ፓርቲዎች በተባለ የዚያን ያህል አቅም አገሪቷ አሁን አላት ብዬ አላምንም። ያሉት ሰብሰብ ብለው ተጋግዘው ጠንካራ ፖለቲካ ማካሄድ አንዱ ነው። ሌላው ደግሞ ህዝቡን ውዥንብር ውስጥ መክተት ነው። የአንዱ ፓርቲ አላማ ከሌለኛው እንደሚሄድ ላይ ምንም አይታወቅም። ሁሉም በየተራው በየከተማው እየሄደ ስብሰባ ሲጠራ ሁሉም ሊበራል ዲሞክራሲ ነው ሊበራል ዲሞክራሲ ነው የሚል 50 ፓርቲ ካለ ለምንድን ነው አን ከለይቶ እንዲደግፍ የሚፈለገው? ይሄ እኔ እንደውም ሰማይ ህዝቡን እያወናበደ ነው የፓርቲዎቹን ቁጥር እንዳበዛ መጠን። ስለዚህ ይሄ መሰብሰብ እንዳለበት ይቻላል ወይ ነው ያልከኝ። እኔ እነነ በኩሌ
በተለይ አሁን ምርጫው አንድ አመት ከስድስት ወር ነው የቀረውና ፕሮፌሰር ፓርቲዎች ተሰባስበው ለዛ ዝግጅት ማድረግ ይችላሉ የሚሆን ነገር ነው።
ለአንዳንዶቻችን ይሄ ችግር አይደለም። አንደኛ በህዝብ ውስጥ ፓርቲዎቻችንን ያስተዋወቅ ነው ባለችው አቀዳዳ እየተጠቀም በተለይ የምርጫዎቹ ጊዜ ሲደርሱ ያስተዋወቅ ናለን። ለእኛ ከእንግዲህ ወዲህ አቅሙ ገንዘቡ ኖሮ እጩዎቹን በየቦታው ተዘጋጁ የሚለው ጋር መሄድ እንጂ በየነ የሚመራው ፓርቲ ምንድን ነው የሚለው ይሄን ያህል ብዙ አሳስበንም ማለት ነው። ግን ጀማሪ የሆኑ ስደት ላይ ቆዩት የሚሉት አለ። ያም ሆኖ የጊዜ ጉዳይ ሲነሳ እኛ ይሄ አምስት ዙር ሆኖ ካልተገኘ ምን እንትንም የለንም። ምህዳሩ ተደራድሮ ተማምነናል በሚቀጥለው ምርጫ አንጨቃጨቅም ወይ አንቀበልም ብሎ አንዱ ሌላው የሚያጥላላ የሚቋቋመው መንግስት ታማኝነት የሚያጣ እንዳይሆን ነው እኛ የምንፈልገው። ስለዚህ እኛ ሁለት አመትም በአንድ አመትም የፈለገው እንድረዘም ብችል ብዙ አያሳስበንም ማለት ነው።
እናም ሌላው በእንጥልጥል ላይ ያለ ጉዳይ ምርጫው በተያዘለት የጊዜ ሰሌዳ የመካሄዱ ጥያቄ ነው። ቀጣዩን ምርጫ ፍጹም ነጻና ፍትሃዊ ለማድረግ ዝግጁ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ እንዲሳካ ደግሞ እሳቸው እንዳረጋገጡት ምርጫ ቦርድ እንደገና ይዋቀራል፣ አስፈላጊ የህግ ማሻሻያዎችም ይደረጋሉ። ጠቅላይ ሚኒስትሩ ያሉትን ለማጠቃለል ምርጫውን ነጻና ፍትሃዊ ለማድረግ የሚያስችል ምህዳር የመፍጠር ስራ ይሰራል። ተያይዞ እየተነሳ ያለው ጥያቄ ግን እነዚህ ሁሉ ዝግጅቶች ከምርጫው በፊት ይጠናቀቃሉ ወይ የሚለው ነው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የሚያብራሩትም ሰፊ ስራ እንደሚጠበቅ ነው።
በጣም ብዙ ስራዎች ናቸው የሚሰሩት። በጣም ብዙ ተቋሞች ሪፎርምድ መሆን አለባቸው። የፖለቲካ ፓርቲዎች እንደገና በብዙ መልክ በአዲስ መልክ መዋቀር አለባቸው። ዛሬ ሲወራ የሰማው እኮ ነው 3-4 ፓርቲ ካልሆነ እንደው ዝም ብለህ 80-90 ፓርቲ ባለበት እውነተኛ ዴሞክራሲያዊ ይሄንን እንደገና ወደ አንድ መስመር መክተት ቀላል ጨዋታ አይደለም። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራዊ ከደህንነቱ ከምኑ ትኖት ጀስ ምርጫ ቦርድ የህግ ስርዓቱ በደንብ ጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማን ነው የሚዳኘው? ያንን ለመዳኘት ጠንካራ የሆነ ነጻ የሆነ ፍርድ ቤት ያስፈልጋል። እነኚህን ሁሉ አደራጅተን እንጨርሳለን ነው የዛ ጊዜ። እነኚህን ሁሉ አደራጅተን ጨርሰን የምናደርገው ከሆነ ስተየው እሱ ለምንድን ነው ጥያቄው በዛ ቀን መሆን አለበት የሚለው የሚሆነው መሆን ያለበት እና በጣም አስፈላጊው ነገር የሚደረገው ምርጫ ነጻና ፍትሃዊ መሆኑን እናረጋግጥ።
እንግዲህ ሁለት አይነት ነገር ነው ያለው። አንደኛ በህገ መንግስቱ ማቀፍ ውስጥ እንዲሻሻሉ የሚችሉ ወይ የሚደረጉ ዝግጅቶች፣ አንዱ ደግሞ ህገ መንግስቱን እስከ መሻሻል የሚደርስ ወይ የሚል አለ። ሁለቱም ተሟልተው እንዲገኙ ነው የእናንተ እምነት? ከምርጫ በፊት
አይደለም። ፖለቲካ ድርጅት ከፖለቲካ ድርጅት ሊለያይ ይችላል። የኔን እምነት ብትጠይቀኝ ዶክተር አብይ ያቀረባቸውን 3 ፌዞች መጀመሪያ የሚለው የተረጋጋ ሰላም፣ ማንኛውም ሰው የትም ቦታ በነጻነት ሄዶ ሀሳቡን የሚገልጽበት ማደራጀት የሚችልበት የፖለቲካ ድባብ እንፍጠር። ያ የመጀመሪያው ፌዝ። ይሄ ሁሉም ማምኖ ሁሉም ተስማምቶ ሁሉም ፈርሞበት ከአሁን በኋላ ፖለቲካችንን እናካሄደው በዚህ መልክ ነው። በሰላማዊ መንገድ ነው። ማንም የትም ሄዶ ማደራጀት መንቀሳቀስ ይችላል። በዛ መልክ አስተካከል የመጀመሪያ ስራ ተስማማል። ሁለተኛው ስራ ከዛ በኋላ የሚቀጥለው ምርጫ ነጻና ፍትሃዊ እንዲሆን የሚያስፈልጉትን ነገሮች እንስራ። ሁለተኛው ፌዝ የተባለው በዛ ፌዝ ላይ አሁን ባለው ህገ መንግስት ውስጥ ነጻና ፍትሃዊ ለማድረግ አስፈላጊ የሆኑ እዛ ምርጫ አስፈላጊ የሆኑ አንቀጾች ካሉ እንወያይበትና እንቀይሩ። ግን በጣም ብዙ ስሜቶችን ሊነኩ የሚችሉ ጉዳዮች እዚህ ኮንስቲቱሽን ውስጥ ካሉ እሱን በውይይት ደረጃ እንወያይበት። ግን ቀስ ብለን ለጅትመት የሆነ የተመረጠ መንግስት ካለ በኋላ ቀስ ብለን ደረጃ በደረጃ እንየው
ከምርጫው በኋላ።
ሶ በጣም ጁዲሽስ የሆነ በጣም ኬርፉል የታሰበበት አፕሮች ነው። ጥሩ ይመስለኛል። ይሄንን እንግዲህ ለሁሉም የፖለቲካ ድርጅቶች ውስጥ መሸጥ እና እንትን ማድረግ ራሱን የቻለ ስራ ነው። ስራችን ከዛሬ ጀምሮ እሱ ነው የሚሆነው።
ገዢው ፓርቲ ኢህአዴግ እስካሁን የምርጫው የጊዜ ሰሌዳ ሊቀየር በመቻሉ ድል ላይ ግልጽ ያለ አቋም አላንጸባረቀም። የጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያም የቀረውን ጊዜ በአግባቡ በመጠቀም ላይ ማተኮሩ ነው የታየው።
አንድ አመት ከምናምን አለን። ባለን ጊዜ ውስጥ እየተግባባን ዲሞክራሲያዊ ምርጫ ለማድረግ መትጋት። ዲሞክራሲያዊ ምርጫ ካልሆነ ፖስት ኢሌክሽን በለመድነው መሰረት ግጭት ከተፈጠረና የአንድ ሰውም ህይወት ከጠፋ መልሶ ከዜሮ መጀመራችን አይቀርም። ለዛ ለጠፋው ህይወት ተጠያቂው እንትና የጻፈው እንትና አሸባሪ ነው ማለታችን አይቀርም። ህግ እናውጣ ማለታችን አይቀርም። እናባር ማለታችን አይቀርም። ወደ እነዚህ ጨዋታ ስንገባ ተመልሰን ዜሮ ስለምንገባ ፖስት ኢሌክሽን ችግር እንዳይፈጠር ከወዲሁ እየተመካከሩና እንከን አልባ ነገር ለመፍጠር ቢያንስ የሚያግባባ ነገር ለመፍጠር መስራት ይኖርብናል።
ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው እንዳብራሩት ውይይቱ በሶስት ደረጃዎች የሚካሄድ ነው። እሳቸው እንዳሉት የመጀመሪያውና የዛሬው መድረኩን መክፈት ነው። ሁለተኛውና በቀጣይ የሚካሄደው ደግሞ በዲሞክራሲ ተቋማትና በዲሞክራሲ ባህል ግንባታ ላይ የሚያተኩር ይሆናል። በዘላቂና የተረጋጋ የፖለቲካ ስርዓት ግንባታ ላይ የሚያተኩር ውይይት ደግሞ በሶስተኛነት እንደሚካሄድ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።